እንታ ፋና አማራ ትትፉ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 29 2013 ዓመተ ምህረት ዝግጅታችን ጀመረ። ብሔራዊ ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ።
እኛ የደረስንበት ምንድነው? ምርጫ ጣቢያዎቹን ውስጥ ጣቢያ ከፈትልን ብለው ሪፖርት ካረጉ በኋላና የውስጥ ጣቢያ መከፈትኛን አናውንስ ካደረግ ነው የተሳወቀን በኋላ ባለው ጋፍ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸውና በተራዘመባቸው ጊዜያቶች ወቅቶች ያሰብነውን ያህል ሰዎች የውስጥ ጣቢያዎቻችንን ቶሎ ከተማ መዝገብ አልቻልንም። ስለዚህ ሁለቱ ዋና ዋና ምክንያቶች ሆነው በተጨማሪ 7 ቀናት በእነዚህ ዛሬ የጊዜ ገደባቸው ይጠናቀቅ የነበሩት ላይ
የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ናቸው። በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ብሔራዊ የምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዝመዋል። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን አስታውቋል። ከሶስት ቀን በፊት በተሰበሰበ አሃዝ እስካሁን ለስድስተኛው ብሔራዊ ምርጫ 28.7 ሚሊዮን መራጮች መመዝገባቸው ይፋ ሆኗል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በኦሮሚያ ክልል ሕግን የማስከበር እርምጃ ሕግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ኦሮሚያ ውስጥ በሚገኙ በ21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ ባወጣው መግለጫ የእስረኞች ሰብአዊ መብቶች አያያዝ ሁኔታ እንደሚያሳስበው አስታውቋል። ኮሚሽኑ ከህዳር 11 2013 እስከ ጥር 4 2013 ባለው ጊዜ ውስጥ አካሂጀዋለሁ ባለው ክትትል ኦሮሚያ ክልል ውስጥ ያለውን የእስረኞች አያያዝ ሁኔታ መመልከቱን ጠቅሶ ግኝቶቹን ያሳየበትን ሪፖርት በትናንትናው ዕለት አውጥቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትመን ትናንት በአስመራ ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር ተነጋግረዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ ፕሬዚደንት ኢሳያስና የዩናይትድ ስቴትሱ ልዩ ልዑክ ትናንት ከቀትር በኋላ 4 ሰዓት የፈጀ ውይይት እንዳካሄዱ ገልጸዋል። ፕሬዚደንት ኢሳያስ የአፍሪካ ቀንድ ችግሮችን ለመፍታት በሚደረጉ ጥረቶች ኤርትራ ከዩናይትድ ስቴትስ ጋር በትብብር ለመስራት ዝግጁ መሆኗን ለዩናይትድ ስቴትሱ ልዩ ልዑክ ያረጋገጡላቸው መሆኑን የማስታወቂያ ሚኒስትሩ አክለው ገልጸዋል። አምባሳደር ፌልትማን በበኩላቸው በአፍሪካ ቀንድ ባሉ አበይት ችግሮች ዙሪያ የዩናይትድ ስቴትስ አስተዳደር ያለውን አመለካከት ያብራሩላቸው መሆኑን የአቶ የማነ ገብረ መስቀል የትዊተር ጽሑፍ አመልክቷል። አምባሳደር ጄፍሪ ፌልትመን ረቡዕ በካይሮ ከግብጽ ፕሬዚደንት አብድልፋታህ አልሲሲ እና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር ተገናኝተው መነጋገራቸውን ዘገባዎች አመልክተዋል። ልዩ ልዑኩ ዛሬ ወደ ሱዳን ያመሩ ሲሆን የፊታችን እሁድ ደግሞ ወደ አዲስ አበባ እንደሚጓዙ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተገኘው መረጃ አመልክቷል። የተባበሩት መንግስታት ድርጅት በኢትዮጵያ እየተካሄደ ላለው ሰብአዊ ረድኤት ድጋፍ የሚውል 65 ሚሊዮን ዶላር መመደቡን ይፋ አድርጓል። ከዚህ ውስጥ 40 ሚሊዮን ዶላሩ በትግራይ ክልል ለሚደረገው የረድኤት ድጋፍ የሚውል መሆኑን ያስታወቀው ማርጋሬት በሽር ያጠናቀረችውን አጭር ዘገባ ጽዮን ግርማ ታቀርባለች።
የገንዘብ ድጋፉ ስምምነት ይፋ ሲደረግ የኢትዮጵያውያን ህይወትና ኑሮ በድርቅ ምክንያት ችግር ውስጥ እየወደቀ ነው፣ ህጻናትም በምግብ እጥረት በመሰቃየት ላይ ናቸው በማለት በጽሑፍ መግለጫ የሰጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርክ ሎኮኮ ናቸው። 6 ወራትን ባስቆጠረው የትግራይ ግጭት ሰላማዊ ሰዎች በከፍተኛ ሁኔታ የጉዳቱ ሰለባ ናቸው። የችግሩ ጫና በሙሉ የወደቀው እነሱ ላይ ነው። ሴቶችና ህጻናት ዘግናኝ ለሆነ ጾታዊ ጥቃት ተጋልጠዋል። በተለይ መደረስ በማይቻልባቸው ገጠራማ ቦታ ላይ በሚሊዮን የሚቆጠሩ ሰዎች ከምግብ ጀምሮ አስፈላጊ የሆኑ ነገሮችን ማግኘት ተስኗቸዋል ብለዋል። አያይዘውም በኢትዮጵያ የሰብአዊ ረድኤት ፈላጊዎች ቁጥር በየጊዜው እየጨመረ ነው። በአሁኑ ሰዓት በአገሪቱ በአጠቃላይ 16 ሚሊዮን ህዝብ አስቸኳይ እርዳታ ይፈልጋል ብለዋል። ከዚህ ውስጥም 4.5 ሚሊዮኑ በትግራይ ክልል የሚገኝ ነው ብለዋል። የተባበሩት መንግስታት ድርጅት ከዚህ ገንዘብ ላይ 40 ሚሊዮን ዶላሩን በትግራይ የመጠለያና የውሃ አገልግሎትን ጨምሮ ለአስቸኳይ ጊዜ እርዳታ እንዲውል ለግሷል። በዚህ ግጭት ውስጥ የጅምላ ጾታዊ ጥቃት መፈጸሙ በስፋት የተገለጸ ሲሆን ገንዘቡን ለመላክና በጥቃቱ ሰለባ ለሆኑት ምላሽ ለመስጠት ያገለግላል ተብሏል። ሴቶችና ህጻናት በኤርትራና በኢትዮጵያ ወታደሮች እንዲሁም መደበኛ ባልሆኑ የታጠቁ የሚሊሻ አባላት ጥቃት እንደደረሰባቸው ሲናገሩ ተሰምተዋል። የተባበሩት መንግስታት ድርጅት ተወካይ ፕራሜላ ፓተን በቅርቡ ስለ ሁኔታው አሳሳቢነት ሲናገሩ በሴቶችና በልጃገረዶች ላይ የተፈጸመው የጭካኔ ድርጊት መጠኑ ከመታወቁ በፊት ብዙ ወራቶችን አስቆጥሮ ሊሆን ይችላል ብለዋል። የተባበሩት መንግስታት ድርጅት ከረዳው 65 ሚሊዮን ዶላሩ የሚተርፈው 25 ሚሊዮን ዶላሩ በኢትዮጵያ ሌሎች አካባቢዎች ለሚደረግ የሰብአዊ እርዳታ የሚሰጥ ነው ተብሏል።
እነን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ዜና ከኢትዮጵያ የብሔራዊ ጤና ኢንስቲትዩት ፌስቡክ ገጽ ባገኘነው መረጃ መሰረት ባለፈው የ24 ሰዓት ጊዜ ውስጥ የኮሮና ቫይረስ ምርመራ ከተደረገላቸው 4918 ሰዎች መካከል 663ቱ ለቫይረሱ የተጋለጡ መሆናቸው ታውቋል። በዚህ ዕለት በበሽታው ሳቢያ ሕይወታቸው ማለፉ የታወቀው 27 ሰዎች መመዝገባቸውንም መረጃው ያሳያል። ረቡዕ ዕለት 5733 ሰዎች ተመርምረው ቫይረሱ በ785 ሰዎች ላይ መገኘቱንም ዕለታዊው መረጃ ይጠቁማል። በዚህ ዕለት 23 ሰዎች ለህልፈት መዳረጋቸውንም ነው የሚያሳየው። በኢትዮጵያ በኮቪድ-19 የተነሳ እስከ ትናንትናው ዕለት ድረስ ሕይወታቸውን ያጡት ሰዎች ቁጥር 3822 መድረሱን የብሔራዊ የጤና ኢንስቲትዩቱ መረጃ ያመለክታል። በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር በተከታታይ ለ9ኛ ሳምንት በበሽታው ሳቢያ ለህልፈት የተዳረጉት ሰዎች ቁጥር ደግሞ ለ6ኛ ሳምንት በተከታታይ ማሻቀቡን የዓለም የጤና ድርጅት አስታወቀ። የድርጅቱ ዋና ዲሬክተር ቴድሮስ አድሃኖም ይህን የተናገሩት ትናንትና በአባል ሀገራቱ የመረጃ ልውውጥ ጉባኤ ላይ ነው። ባለፉት 2 ሳምንታት ውስጥ የተመዘገበው የኮሮና ቫይረስ ተያዦች ቁጥር በወረርሽኙ የመጀመሪያ 6 ወር ውስጥ ከተመዘገቡት እንደሚበልጥ የተናገሩት ዶክተር ቴድሮስ በመሆኑም ወቅቱ የቫይረሱ ስርጭት እየቀነሰላቸው ባሉትም ሀገሮች ጭምር ከመጠንቀቅ ወደኋላ የሚባልበት አይደለም ሲሉ አሳስበዋል። ኮቪድ-19 ህንድን በከበደ ሁኔታ ማጥቃቱን ቀጥሏል። የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ የቫይረሱን ግስጋሴ ለመቆጣጠር እንደገና የእንቅስቃሴ ክልከላዎችን እንዲያውጁ ግፊቱ በርትቶባቸዋል። በተዛመደ ዜና ወደ ህንድ የተጓዙ አውስትራሊያውያን ወደ ሀገራቸው እንዳይመለሱ ክልከላ ተደርጎባቸው እንደሰነበቱ ሲታወስ፣ ከሚቀጥለው ሳምንት ቅዳሜ ጀምረው ለመመለስ እንደሚፈቀድላቸው የሀገሪቱ መንግስት አስታውቋል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን በሰጡት ቃል ለቫይረሱ የተጋለጡ ተጓዦች ግን ከህንድ አውስትሬሊያውያንን ወደ ሀገራቸው ይዞ በሚመለስ በረራ እንዲሳፈሩ የማይፈቀድ መሆኑን አስታውቀዋል። ይበዚህ እንዳለ የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ የኮቪድ-19 ወረርሽኝን ለመቆጣጠር የወጣው ያስቸኳይ ጊዜ አዋጅ በቶኪዮና አካባቢዋ ስርጭቱ መጨመሩን በመቀጠሉ በሶስት ሳምንታት የሚራዘም መሆኑን ዛሬ አስታውቀዋል። በመጪው ሐምሌ የሚከፈተው የኦሊምፒክስ ውድድር ጥንቃቄ በተሞላበት መንገድ እንዲካሄድ አስፈላጊውን ሁሉ እናደርጋለን ብለዋል ጠቅላይ ሚኒስትሩ። በዓለም ዙሪያ እስካሁን በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር ከ3.2 ሚሊዮን ማለፉን ከፍተኛውን አሃዝ በያዘችው በዩናይትድ ስቴትስ ደግሞ በበሽታው ሳቢያ የሞቱ ሰዎች ቁጥር ከ580,000 እንዳለፈ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አሃዝ ያሳያል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 29 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ብሔራዊ ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን አስታውቋል። ከሶስት ቀናት በፊት በተሰበሰበ አሃዝ እስካሁን ለስድስተኛው ብሔራዊ ምርጫ ቦርድ 28.7 ሚሊዮን መራጮች መመዝገባቸው ይፋ ሆኗል። አዲስ ቸኮል ተጨማሪ አለው።
ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ ከአፋርና ሶማሌ ክልል በስተቀር የመራጮች ምዝገባ ዛሬ ይጠናቀቅባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳድሮች የምዝገባ ጊዜ በአንድ ሳምንት እንደተራዘመ አስታውቋል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ በሰጡት ቃል ምርጫ ይካሄድባቸው የነበሩ ቀናት ብሔራዊ በዓላት በመሆናቸውና በአንዳንድ ቦታዎችም የምዝገባ ጊዜ ሊጠናቀቅ ሲል የምርጫ ጣቢያዎች ሊያስተናግዱ ከሚችሉት በላይ በርካታ መራጮች ለምዝገባ በመምጣታቸው የምዝገባውን ጊዜ በአንድ ሳምንት ማራዘም አስፈልጓል ብለዋል።
ያየናቸው ሁለት ዋና ዋና ነገሮች ምንድን ነበሩ? አንደኛው የመራጮች ምዝገባን ያራዘምንበት ወቅት ብዙ የበዓል ቀናት ነበሩ፣ 4-5 የበዓል ቀናት በመሀል ላይ በተከታታይ በመኖራቸው የተነሳ። ሁለተኛው ከዚህ ጋር ተያይዞ ደግሞ የሚነሳው ችግር ምንድን ነው? የተከፈቱባቸውን ቦታዎች ቢሆንና መራጮች የመዘገቡባቸው ቦታዎች ቢሆን በተለይ ቀን ዴድላይን ደረሰ ወይም የጊዜ ገደብ ሊጠናቀቅ ነው ሲባል ከፍተኛ ፍላጎት በአንዴ ስፓይክ ያደርግና 1500 ሰዎች በአንድ ምርጫ ጣቢያ ላይ መመዝገብ የሚችሉት መጠን ቶሎ ያልቃል። ያ ሲሆን ንዑስ ጣቢያዎች መክፈት አለብን። እኛ የደረስንበት ምንድን ነው? ምርጫ ጣቢያዎቹ ንዑስ ጣቢያ ይከፈትልን ብለው ሪፖርት ካደረጉ በኋላ እና የንዑስ ጣቢያ መከፈት እኛን አናውንስ ካደረግን ወይም ከታወቀን በኋላ ባለው ጋፕ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸው እና በተራዘመባቸው ጊዜያቶች ወቅቶች ያሰብነውን ያህል ሰዎች የንዑስ ጣቢያዎቻችንን ቶሎ ከፍተን መመዝገብ አልቻልንም። ስለዚህ ሁለቱ ዋና ዋና ምክንያቶች ሆነው በተጨማሪ ሰባት ቀናት በነዚህ ዛሬ የጊዜ ገደባቸው ይጠናቀቅ የነበሩት ላይ ተጨምሮ ምዝገባዎች እንዲካሄድ ነው።
አዲስ አበባ ላይ በተለይ በጋራ መኖሪያ ቤቶች አካባቢ ተጨማሪ ምርጫ ጣቢያዎች የሚከፈቱ መሆኑም ተነግሯል። ይህ ለአንድ ሳምንት የተራዘመው ቀነ ገደብ ከሌሎች ክልሎች ዘግይተው የመራጮች ምዝገባ የጀመሩትን የአፋርና ሶማሌ ክልሎች እንደማይመለከት ነው ሶሊያና ሽመልስ ያስታወቁት። ሆኖም በሁለቱም ክልሎች የመራጮች ምዝገባ በጥሩ ሁኔታ እየተካሄደ እንዳለም ነው የኮሚኒኬሽን ዳይሬክተሯ ለቪኦኤ የገለጹት። በሌላ በኩል በግጭት ምክንያት የመራጮች ምዝገባ ባልተካሄደባቸው በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ የካማሺ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ዞን የመራጮች ምዝገባ ዛሬ መጀመሩን ሶሪያና ሽመልስ አክለው ገልጸዋል። በሰሜን ሸዋ ዞን አጣዬና በከማሺ ዞን ሴዳል ወረዳዎች ብቻ ምርጫው እንዳልተጀመረ ነው ሶሪያና ሽመልስ የገለጹልን።
ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ አራቱም ላይ ምንም አይነት የመራጮች ምዝገባ አላካሄድንም ነበረ። ዛሬ ነው ገና የምንጀምረው። እነዚህ አራቱ ዞኖች ላይ እንግዲህ ወደ 30 የሚጠጉ የምርጫ ክልሎች አሉን፣ እኛ ኮንስቲቱንሲ የምንላቸው ማለት ነው። 24 ላይ የመራጮች ምዝገባ ከዛሬ ጀምሮ ለሁለት ሳምንት እናደርጋለን። ኦልሬዲ ያሳውቀናል። ይሄ አራት ወለጋዎች ላይ ብቻ አይደለም፣ ቤኒሻንጉል ጉሙዝ ክልል ካማሽ ዞን ላይ ከአንድ ምርጫ ክልል በስተቀር ቤት ተደርጎ የነበረ የመራጮች ምዝገባ ካማሽ ላይም እንጀምራለን። የቁሳቁስ ስርጭት ጨርሰናል፣ አስፈጻሚዎቻችንን ማሰልጥነናል፣ እዛው ቤኒሻንጉል ውስጥ ማለት ነው። ስለዚህ እሱም ከአሁን ጀምሮ ለሁለት ሳምንት የሚቆይ ይሆናል ማለት ነው። ሌላኛው በጸጥታ የተነሳ ህዝብ ኢንተርቪው የነበረው ደግሞ የአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ምርጫ ክልሎች ማለት ነው። የመራጮች ምዝገባ ሊጀመር ብሎ በተለያዩ ግጭት ስጋቶች የተነሳ ሰስፔንድ የተደረገ ነበረ። እሱን ደግሞ ጀምረናል። እሱም እንዲሁ ከዛሬ ጀምሮ በሚቀጥሉት ሁለት ሳምንታት ደግሞ የሚቀጥል የመራጮች ምዝገባ ማለት ነው። ቁሳቁስ ስርጭትም ጨርሰናል።
የመራጮች ምዝገባ ከዚህ በፊትም ለ15 ቀናት ተራዝሞ እንደነበረ የቦርዱ መግለጫ አስታውሷል። ከሶስት ቀን በፊት በተሰበሰበ አሃዝ ይመዘገባሉ ተብለው ከሚጠበቁ 40 ሚሊዮን መራጮች መካከል 28.7 ሚሊዮኑ እንደተመዘገቡ የቦርዱ ዳይሬክተር ሶሊያና ሽመልስ አስታውቀዋል። ይሁንና የህዝብና ቤቶች ቁጠራ ባለመካሄዱ ከተገመተው በላይ መራጭ ሊመጣ ቢችል በሚል ታሳቢ 50 ሚሊዮን መራጮችን ለማስተናገድ የሚያስችል ዝግጅት መደረጉን ነው ዳይሬክተሩ የገለጹልን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ህግን የማስከበር እርምጃ ህግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ኦሮሚያ ውስጥ በሚገኙ በ21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ ባወጣው መግለጫ የእስረኞች ሰብአዊ መብቶች አያያዝ ሁኔታ እንደሚያሳስበው አስታውቋል። ናኮር መልካ ዝርዝሩን ይዟል።
ኮሚሽኑ ከህዳር 11 2013 ዓ.ም እስከ ጥር 4 2013 ዓ.ም ባለው ጊዜ ውስጥ አካሄጃለሁ ባለው ክትትል ኦሮሚያ ክልል ውስጥ ያለውን የእስረኞችን አያያዝ ሁኔታ መመልከቱን ጠቅሶ ግኝቶቹን ያሳሰበበትን ሪፖርት ትናንት አውጥቷል። ኮሚሽኑ የተመለከታቸው እስር ቤቶች የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በቁጥጥር ስር የዋሉ ተጠርጣሪዎችን ጨምሮ ሌሎችም በወቅታዊ ሁኔታዎች ምክንያት የተያዙ የሚባሉ ብዛት ያላቸው እስረኞች የሚገኙባቸውና ተደጋጋሚ ቅሬታዎች የሚቀርቡባቸው መሆኑን ገልጿል። በ21 የተመረጡ ፖሊስ ጣቢያዎች ላይ ክትትል አድርጎ በክትትሉም ከእስረኞችና ከፖሊስ ጣቢያዎች ኃላፊዎች ጋር መወያየት እና ጉዳዩ ለሚመለከታቸው የክልሉ የህግ አስከባሪና የአስተዳደር አካላት በማሳወቅ ምላሽ እንዲሰጥባቸው መጠየቁን ኢሰመኮ አመልክቷል። ኮሚሽኑ በጎበኛቸው ፖሊስ ጣቢያዎች ውስጥ በእስር ላይ የሚገኙ ሰዎች ሰብአዊ መብት አያያዝ ሁኔታ እጅግ አሳሳቢና በአፋጣኝ ሊሻሻል የሚገባ ነው ብሏል። የኢሰመኮ ሰብአዊ መብቶች ጉዳይ አማካሪ አቶ ኢማድ አብዱልፈታ በክትትላቸው ያካተቷቸውን ዞኖች እና ደረሱ ካሏቸው የሰብአዊ መብት ጥሰቶች መካከል ጥቂቶቹን ገልጸዋል። በሪፖርታችን የተካተቱ ፖሊስ ጣቢያዎች በምስራቅና ምዕራብ ሐረርጌ፣ በባሌ በአርሲና ምዕራብ አርሲ እንዲሁም በምስራቅ ሸዋና ደቡብ ምዕራብ ሸዋ ዞኖች ውስጥ የሚገኙ ናቸው። የሚበረታቱ ነገሮች እንዳሉ ሁሉ እንደ ጉለትም ሊነሱ የሚችሉ ብዙ ነገሮች አሉ። በህገ መንግስቱ በተቀመጠው መሰረት ሰዎችን ወደ ፍርድ ቤት አለማቅረብ፣ ያለ ፍርድ ቤት ትዕዛዝ ሰዎችን መያዝና ፍርድ ቤት እንዲለቀቁ ውሳኔ ያስተላለፈባቸውን ሰዎች አስሮ ማቆየት በተለያዩ ቦታዎች ይታያል ብለዋል። አቃቤ ህግ መረጃ ባለማግኘቱ ምክንያት የአያስከስስም ውሳኔ የሰጠባቸው ወይም በፍርድ ቤት ትዕዛዝ መሰረት መለቀቅ የነበረባቸው ተጠርጣሪዎች ዋና ተሳታፊ ናቸው ወይም በሌላ ወንጀል ይፈለጋሉ በሚል ያለ አግባብ ታስረው እንዲቆዩ የሚደረጉ መሆናቸውንም የኮሚሽኑ ሪፖርት ይናገራል። ተጠርጣሪዎችን በህግ ከመዳኘት ይልቅ የፖለቲካ ወይም የአስተዳደራዊ ውሳኔዎች ሰለባ እንዲሆኑ ተደርገዋል ሲልም ያትታል ኮሚሽኑ በሪፖርቱ። በተወሰኑ እስረኞች ላይ በፖሊስ በሚያዙበት ወቅት እንዲሁም ፖሊስ ጣቢያ ውስጥ በተለያዩ ምክንያቶች ድብደባ እንደተፈጸመባቸው የተገለጸ ሲሆን ለአካል ጉዳት የተዳረጉ እስረኞች መኖራቸውንም ኢሰመኮ በሪፖርቱ አመልክቷል። ኮሚሽኑ በተወሰኑ ቦታዎች የኦነግ ሸኔ አባል ወይም ደጋፊ ናቸው በሚል የሚፈለጉ ልጆቻችሁን አቅርቡ በማለት አባት ወይም እናትን የማሰር፣ ባልሽን አቅርቢ በማለት ሚስትን የማሰር ተግባር እንደሚፈጸም ከተለያዩ ታሳሪዎች አሳማኝ ምስክርነቶችን መቀበሉንም አክሎ ገልጿል። በተጨማሪም በተወሰኑ ቦታዎች ሰዎችን ያለ አግባብ በማሰር የኦነግ ሸኔ አባል ናችሁ ብለን እንከሳችኋለን እያሉ በማስፈራራት ገንዘብ የሚጠይቁ መኖራቸውን የተለያዩ እስረኞች መናገራቸውንም ሪፖርቱ አመልክቷል። ክትትሉ በተደረገባቸው በሁሉም ፖሊስ ጣቢያዎች ሴት እስረኞች እንደነበሩና ከእነዚህም መካከል የተወሰኑ ዕድሜያቸው ከአምስት ወር እስከ 10 ዓመት የሚሆናቸው ሕፃናት ልጆቻቸውን ይዘው የታሰሩ እንደሚገኙባቸውም ጠቁሟል። የኢሰመኮ የክትትል ቡድን በተመለከታቸው በአብዛኛዎቹ ፖሊስ ጣቢያዎች ተጠርጣሪዎች ንጽህናቸው ባልተጠበቀና በጣም በተጨናነቁ ክፍሎች ለጤና ጎጂ በሆነ ሁኔታ እንደሚያዙ ኢሰመኮ ጠቁመው የምግብ አቅርቦት አለመኖሩን፣ የውሃ የመጸዳጃና የሕክምና ችግር መኖሩን ለመረዳት መቻሉንም ጭምር በሪፖርቱ አካቷል። የኦሮሚያ ጠቅላይ አቃቤ ሕግ የተጠቀሱትን የሰብአዊ መብቶች ጥሰቶች በተመለከተ ከኦሮሚያ ፖሊስ ኮሚሽን ጋር የምርመራ ቡድን በማዋቀር የማጣራት ስራ መስራቱን ጠቅሶ ግኝቶቹን በማስተባበል ዝርዝር ምላሽ ሰጥቷል ሲል ይገልጻል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በክልሉ ያለው የእስረኞች ሰብአዊ መብቶች አያያዝ ሁኔታ አፋጣኝ መፍትሄ የሚያሻው መሆኑን በመግለጽ ፍርድ ቤት ሳይቀርቡ ለረዥም ጊዜ ታስረው የሚገኙ ተጠርጣሪዎች ምርመራቸው እንዲፋጠንና ፍርድ ቤት ቀርበው ፍትሐዊ ውሳኔ እንዲያገኙ እንዲደረግ ማሳሰባቸውን የኢሰመኮ ሪፖርት ያወሳል። በእስረኞች ላይ የሰብአዊ መብቶች ጥሰቶችን የፈጸሙ የፖሊስ አባላት ተጠያቂ እንዲደረጉ እንዲሁም ለሕፃናትና ሴት ተጠርጣሪዎች ቅድሚያ በመስጠት በተለይ በወንጀል ነክ ጉዳዮች ተሳታፊ ናቸው በሚል ተጠርጥረው የታሰሩ ሕፃናት በሕጉ መሰረት በአፋጣኝ በዋስ እንዲለቀቁ ኮሚሽነሩ ማሳሰባቸውንም በመግለጫው ተካቷል። በወንጀል የተጠረጠሩ ሰዎች የዳኝነት ጉዳይ በሕግ የዳኝነት ስልጣን በተሰጣቸው ፍርድ ቤቶች ብቻ እንዲታይ ማድረግና የፍርድ ቤቶችን ትዕዛዝ ማክበር ልዩ ትኩረት እንደሚያስፈልገው ዶክተር ዳንኤል በቀለ መናገራቸው ተጠቅሷል። በ27 ገጾች የተጠናቀረው ሪፖርት ዝርዝር መረጃዎችንም አካቷል። በዚህ ጉዳይ ዙሪያ ምላሽ እንዲሰጡን የጠየቅናቸው የኦሮሚያ ፖሊስ ጀኔራል ኮሚሽነር አራርሳ መርዳሳም ለቃለ መጠይቅ ፈቃደኛ ሳይሆኑ ቀርተዋል። እንዲሁም የክልሉ ጠቅላይ አቃቤ ሕግ ሁሴን ኡስማንም በተደጋጋሚ ላደረግንላቸው የስልክ ጥሪና የቴክስት መልእክት ምላሽ አልሰጡም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ ተከታዩ ዘገባችን እንለፍ። የፖሊስ ባልደረቦች ባለፈው ሰኞ ሌሊት ወሰዱ በተባለ እርምጃ አዲስ አበባ የሚገኘው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ መኖሪያ ቤትን በር ሰብረው መግባታቸውንና የጥበቃ አባላቱን ትጥቅ አስፈትተው በቁጥጥር ስር መዋላቸውን የአቶ ዳውድ ከፍተኛ አማካሪ የሆኑት ዶክተር ሽጉጥ ከለታ ለቪኦኤ ገልጸዋል። አድራጎቱ ህገ ወጥ ነው ሲሉ ዶክተር ሽጉጥ ኮንነዋል። ከፖሊስና ከመንግስት ባለስልጣናት ምላሽ ለማግኘት በተከታታይ ቀናት ያደረግነው ሙከራ ሳይሳካ ቀርቷል። የአፋን ኦሮሞ ዝግጅት ክፍል ባልደረባችን በፍቃዱ ሞረዳ ተከታዩን ዘገባ አጠናቅሯል።
ድርጊቱ ተፈጸመ የተባለው ባለፈው ሰኞ ሚያዝያ 25 2013 ዓ.ም ሌሊት ነው። ጉዳዩን አስመልክቶ የአቶ ዳውድ ኢብሳ ከፍተኛ አማካሪ የሆኑት ዶክተር ሽጉጥ ገለታ ለቪኦኤ ኦሮምኛ ዝግጅት ክፍል በሰጡት ቃል የጸጥታ ኃይሎች የሊቀመንበሩን ቤት መክበብ የጀመሩት ከምሽቱ 2 ሰዓት ጀምሮ ነበረ። በመጀመሪያ መንግስት መድቦላቸው መኖሪያ ቤታቸውን እየጠበቁ የሚገኙት የጸጥታ ኃይሎች በሩን እንዲከፍቱላቸው ሲጠይቁ በዚያ ሰው በተኛበት ሰዓት ሊከፍቱ እንደማይችሉ ነገሯቸው። ጥቂት ቆይተው የግቢውን በር በኃይል በመስበር ገብተው ጠባቂዎችን በቁጥጥር ስር አውለው ትጥቅ አስፈቷቸው። ከዚያም ወደ ቤት ብርበራ ገቡ። ብርበራውን ሲያከናውኑም ሆነ ቤት ውስጥ ከአቶ ዳውድ ጋር ከነበሩት 4 ወጣቶች ውስጥ 3ቱን በቁጥጥር ስር ሲያውሉ የፍርድ ቤት ትዕዛዝ እንዳላሳዩ የገለጹት ዶክተር ሽጉጥ የጸጥታ ኃይሎቹ የአዲስ አበባ ከተማ ፖሊስ አባላት መሆናቸውን ተናግረዋል።
አካ ጋለፍቲ ሀልከኒ አካ ሁምነቅ እንደ አፈካታ ገሩ አዲስ አበባ ፖሊስ ይራት ዱፍኔ
ጊዜው ሌሊት ነው። የተቀናጀ ኃይል ይመስላል የመጣ ነው ከአዲስ አበባ ፖሊስ ነው ብሎ ከመካከላቸው ኮማንደር ተስፋዬ ለማ የሚባል ሰው ተናግሯል። ጨለማ ስለነበረ መለየት ይከብድ ነበር። ተቀናጅተውና ታጥቀው በአዲስ አበባ ፖሊስም የመጡ ናቸው።
እርምጃው የተወሰደው የኢትዮጵያ መንግስት ሚኒስትሮች ምክር ቤት ባለፈው ሳምንት ህወሓትና ሸኔ ሲል የጠራውን ድርጅት በአሸባሪነት ለመፈረጅ ካቀረበው ሀሳብ ጋር ይያያዝ እንደሆነ ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውና በትጥቅ ትግል ላይ እንደተሰማራ የሚናገረው ኃይል ከነ አቶ ዳውድ ኢብሳ አመራር ጋር ግንኙነት ይኖር እንደሆን ተጠይቀው እንዲህ ብለዋል ዶክተር ሽጉጥ።
ከነደ ጀቹ ኑ ቱልፋ ተማሊኒ ተቆፋ ዋን ጀቹ መሸኔ ጀዱ ሰና ቶ አከሴራቲ አከስርናቲ ቃም ዮኪን አቢ አና ዳሸኔ እንጀዴ ፉደቴን ጅሩ አፋን ጀቻ
አናውቅም። ይህ ነው ለማለት ይከብዳል። አንደኛ ሸኔ የሚለው አባባል ራሱ በህግም በስርዓትም ቢሆን ሸኔ ኔኔ ብሎ ስያሜውን የወሰደ አካል የለም። ጠቅላይ ሚኒስትሩ ፓርላማ ላይ ሸኔ የሚባል ነገር የለም፣ አባባሉም የሚገርም ነው ሲሉ ነበር። አንድ በግልጽ ያልታወቀ ስፋት ያለው ጥፋት ለማድረስ የታቀደ ሁኔታ ያለ ይመስላል። ኦነግ በ2012 ዓመተ ምህረት አጋማሽ አካባቢ ይመስለኛል የኦሮሞ ዲሞክራሲያዊ ፓርቲ የሀገር ሽማግሌዎች፣ አባገዳዎች፣ ሌሎች የኦሮሞ ፓርቲ ሰዎች በተገኙበት ቀደም ሲል የነበረው ስምምነት ስራ ላይ ስላልዋለ የኦሮሞ ነጻነት ጦርን ለህዝብ አሳልፎ መስጠቱን በይፋ ገልጧል። በዚህም መሰረት ኦነግ ከኦሮሞ ነጻነት ጦር ጋር በወልም ሆነ በግል ምንም አይነት ግንኙነት የለውም።
ከመጋቢት 28/1913 ጀምሮ ከመንግስትም ይሁን ከሌሎች የህግ አካላት በይፋ ባልተነገረ ምክንያት ቁም እስር ላይ እንደሚገኙ የሚነገረው አቶ ዳውድ ኢብሳ በመንግስት የተመደቡላቸው ጠባቂዎች በመነሳታቸውና አጠገባቸው ሆነው የሚረዷቸው ሰዎች በፖሊስ ተወስደው ቡራዩ ፖሊስ ስር የሚገኙ በመሆናቸው እንዲሁም ሰዎች ከውጭ እንዳይገቡ በመከልከላቸውና የግንኙነት መስመሮች በመቋረጣቸው የሊቀመንበሩ ህይወት አደጋ ላይ ነው ሲሉ ዶክተር ሽጉጥ ገለታ ለቪኦኤ በሰጡት አስተያየታቸው ገልጿል። በአቶ ዳውድ መኖሪያ ቤት ላይ እርምጃውን የወሰዱት የአዲስ አበባ ፖሊስ አባላት እንደሆኑ የኦነግ መሪዎች ተናግረዋል። በእርግጥ በተባለው እንቅስቃሴ ውስጥ የአዲስ አበባ ፖሊስ አለ? ካለ እርምጃውን የወሰደበት ምክንያት ምንድን ነው? ቤቱን በርብረው ሰነዶችን ለመውሰድ የአቶ ዳውድን ጠባቂዎች ትጥቅ ለማስፈታት አቶ ዳውድ ቤት የነበሩ ሰዎችን ይዞ ለማሰር የፍርድ ቤት ትዕዛዝ አላቸው? ለምንስ በሌሊት ለመንቀሳቀስ ተመረጠ? የአገሪቱ ህግ ይፈቅዳል? ለሚሉት ጥያቄዎች ምላሽ ለማግኘት የአዲስ አበባ ፖሊስ ምክትል ኮሚሽነርን፣ የፖሊስ ኮሚሽኑን የህዝብ ግንኙነት ኃላፊ፣ ከፌዴራል ፖሊስ ኮማንደር ጄይላን አብዲን በስልክ ለማግኘት በተደጋጋሚ ያደረግነው ጥረት አልሰመረም። ጥረቱ ይቀጥላል። ቪኦኤ የሚመለከታቸውን የጸጥታ አካላት ምላሽ እንዳገኘ ለአድማጮቹ ያቀርባል። በፍቃዱ ሞረዳ ነኝ ለአሜሪካ ድምፅ ራዲዮም።
ወደ ተከታዩ ዘገባችን እናልፋለን። በዚህ ሳምንት ሱዳንን የጎበኙት የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት ልዑካን የሱዳን የሽግግር መንግስት ወደ ዲሞክራሲያዊ ስርዓት ለሚደረገው ሽግግርና ሀገሪቱም ከእዳ ነጻ የምትሆንበትን መንገድ እንደሚደግፉ ገልጸዋል። የምክር ቤት አባላቱ ሱዳን ከኢትዮጵያ ጋራ በድንበርና በአባይ ግድብ ዙሪያ ባሏት ውዝግቦችም አስተያየታቸውን ሰጥተዋል። በቪኦኤ ዘገባ ናባ ማህዲ ከሱዳን ዋና ከተማ ካርቱም የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ትናንት ሐሙስ ጧት በተጠናቀቀው ያለፉት 3 ቀናት የሱዳን ጉብኝታቸው ሴኔተር ክሪስቶፈር ኮንስና ሴኔተር ክሪስ ሆለን፣ የሱዳን ጠቅላይ ሚኒስትር አብዱላህ ሐምዶክ እና የሱዳን የሽግግር ልዕልና ምክር ቤት መሪ ጄኔራል አብዱል ፈታህ ቡርሃንን ጨምሮ ከገንዘብ ከውሃና ከመስኖ ሚኒስትሮች ጋር ተገናኝተዋል። ውይይቱ ያተኮረው ሱዳን ወደ ዲሞክራሲ በመታደርገው ሽግግር ስላለባት ውዝፍ ዕዳ ስረዛ እንዲሁም ከአጎራባቿ ኢትዮጵያ ጋር ባሏት የድንበርና ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፉ የአባይ ግድብ ዙሪያ ላይ ነበር። የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም የምክር ቤቱ አባላት ስለተጫወቱት ገንቢ ሚና እንደሚከተለው አመስግነዋል።
عندهم دور الان بيلعبوا في قضيه سد النهضه
ሁለቱ ሴናተሮች ከኢትዮጵያ ጋር ያለውን የድንበር ውዝግብ ለመፍታት ቁልፍ ሚና ይጫወታሉ። ጉብኝቱ የተደረገበት ወቅት እጅግ በጣም ወሳኝ ጊዜ ነው። ለመጪው የፓሪስ ጉባኤም ሆነ ሱዳን በዓለም አቀፉ የገንዘብ ማዕከል ካለባት ውዝፍ ዕዳ ነጻ እንድትሆን በማድረግ በኩል ሁለቱ የምክር ቤት አባላት የሚሰጡት ድጋፍ እጅግ ከፍተኛ ነው።
ሴናተሮቹ በምስራቅ ሱዳን ባሉት የመጠለያ ካምፖች ውስጥ የሚገኙትን ኢትዮጵያውያን ስደተኞችንም ጎብኝተዋል። ሴናተር ኩንስ ዩናይትድ ስቴትስ ባለፈው ታህሳስ ወር ሱዳን ትገኝበት ከነበረው ሽብርተኞችን ከሚረዱ አገሮች ዝርዝር ውስጥ የሰረዘቻት መሆኑን ገልጸው የተረጋጋችውን ሱዳን ተመልሳ ማየት እንደሚፈልጉ ተናግረዋል። ስለ ጉብኝታቸውም ዓላማ የሚከተለውም ብለዋል።
We are here to visit Khartoum and to visit elsewhere in Sudan to express support and enthusiasm.
እዚህ ያለነው ካርቱምና ሌሎች አካባቢዎችን በመጎብኘት በሱዳን ላለው መነቃቃትና ሽግግር ያለንን ድጋፍ ለመግለጽ ነው። አሜሪካ በቅርቡ ለሱዳን ለመስጠት የገባችውን $700 million የልማትና ድጋፍ እርዳታ ለመከታተልና ለሱዳን ሕዝብ ሰላምና ደህንነት ብልጽግና ለማስገኘት ምን ማድረግ እንደሚኖርብን ለመስማት ነው።
ሴኔተር ኮንስ ሱዳን ለአመታት ያጣችውን የዓለም አቀፉን ማህበረሰብ እርዳታ መልሳ ለማግኘት በቅርቡ ያደረገችውን የኢኮኖሚ ማሻሻያ አድንቀዋል። ይህንንም ሲገልጹ እንዲህ ብለዋል።
Sudan is making a good progress, steady progress.
ሱዳን ወደ ዓለም አቀፉ የፋይናንስ ስርዓት ተመልሳ ለመግባት በምታደርገው ጥረት ለውጥ እያሳየች ነው። ድሮ የነበሩባት ዕዳዎች እንዲሰረዙላትና ዓለም አቀፍ ባለሀብቶችን ለመሳብ ለነበሩባት ችግሮች መፍትሄዎች እየተገኙ ነው። ይህም ስለ ወደፊቱ ተስፋ ያሳደረብን በመሆኑ ደስተኞች ነን። ሚኒስትሮችም የኢኮኖሚ ፖሊሲውን አስመልክቶ ጠንካራ ውሳኔዎችን አስተላልፈዋል።
ኩንስ ሱዳንና ግብጽ ከአባይ የምናገኘው የውሃ ድርሻ ይቀንስብናል በሚል ያላቸውን ስጋት አስመልክቶ ሲናገሩ፣ ሱዳን፣ ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ ያላቸውን አለመግባባት በሰላማዊ መንገድ መፍታት ይኖርባቸዋል ብለዋል።
Ethiopia certainly has a right to build a dam and to manage
ውሃ የኤሌክትሪክ ኃይል ማመንጨት መጠቀም መብቷ ነው። ይሁን እንጂ ሱዳንም እንዲሁ የውሃውን ፍሰትም ይሁን ፍሰቱ የሚያስከትለውን የደህንነት ጉዳይ አስመልክቶ ባሉት የቴክኒክ ጉዳዮች የድርሻዋን ተገቢውን መረጃ ማግኘት ይኖርባታል። ይህን አስመልክቶ ግብጽንም ጨምሮ በሶስቱም አገሮች የሚያስማማ የስምምነት ማዕቀፍ መኖር አለበት።
የምክር ቤት አባላቱ ሱዳንን የጎበኙት የአፍሪካ ቀንድ ልዩ መልእክተኛ ሆነው በቅርቡ የተሾሙት አንጋፋው የዩናይትድ ስቴትስ ልዩ መልእክተኛ ጄፍሪ ፊልትመን ከሚያደርጉት ጉብኝት ቀድመው ነው። ፊልትመን በ10,000 የሚቆጠሩ ስደተኞች ወደ ሱዳን የተሰደዱበትን በኢትዮጵያ ትግራይ ክልል ያለውን ቀውስ ጨምሮ የቀጠናውን ፖለቲካ፣ ደህንነትና ሰብአዊ ጉዳዮች የሚደረገውን ጥረት እንዲያግዙ ባለፈው ወር በባይደን አስተዳደር በልዩ ልዑክነት የተሾሙ መሆኑ ይታወሳል። ፊልትመን ሱዳን፣ ግብጽ፣ ኢትዮጵያ፣ ኤርትራን በመጎብኘት ላይ መሆናቸው የተነገረ ሲሆን አገራቱን በሚያገናኙ ጉዳዮች ላይ በመነጋገር ቀጠናውን አስመልክቶ ዩናይትድ ስቴትስ ያላትን አጠቃላይ ፖሊሲ ያቀናጃሉ ተብሎ ይጠበቃል።
አድማጮች፣ አሁን መጪውን ምርጫ በተመለከተ የተሰናዱ ዘገባዎችን የምናስደምጥበት ሰዓት ላይ እንገኛለን። ኢትዮጵያ 6ኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች ሀገር ዜጎች ተስፋና ስጋቶች ምንድናቸው? የአሜሪካ ድምጽ ራዲዮ ዘጋቢ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረዋል። ለዛሬው ደግሞ ከሐዋሳ ከተማ ነዋሪዎች የተሰበሰበ አስተያየት እናስደምጣችኋለን። ዮናታን ዘብዲዮስ ነው ያሰናዳው።
እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር ቪኦኤ በተለያዩ ከተሞች በተለያዩ የስራ መስክ የተሰማሩ ኢትዮጵያውያን ከምርጫው ጋር የተያያዙ ጥያቄዎችን ጠይቋቸዋል። ዛሬም በሐዋሳ ከተማ የሚገኙ ሁለት ዜጎች ተጠይቋል።
ሲሳይ ደበበ እባላለሁ። የምኖረው በሲዳማ ክልል በሐዋሳ ከተማ ነው። በጫማ ማደሻና መስሪያ ላይ ነው የምተዳደረው።
በዝና ዘነበ ውሪሶ እባላለሁ። የምኖረው ሐዋሳ ከተማ ውስጥ ነው። በፊት ሆቴል ውስጥ ሰራ ነበር፣ ቡና ቤት ውስጥ ሰራ ነበር። አሁን ሻይ ቡና ለመስራት ነው የወጣሁት።
ለሁለታቸውም የቀረበላቸው ጥያቄዎች ተመሳሳይ ቢሆንም የሚሰማቸውን የተለያየ ምላሽ ሰጠውናል። ስጋት ተስፋቸውና ምኞታቸውን ነግሮናል። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የቀረበው የመጀመሪያው ጥያቄ ለእርሶ ኢትዮጵያዊ መሆን ምን ማለት ነው? ወጣት ሳይና ወይዘሮ በዝና በተከታታይ ምላሻቸውን ሰጠውናል።
ለእኔ ኢትዮጵያዊ መሆን ማለት የዚችን ምድር የሰው መገኛ ሀገር በመሆኗ ልዩ ኩራትና ደስታ ይሰማኛል። ከኢትዮጵያ መፈጠሬም ደስተኛ ነኝ፣ ደስታ ይሰማኛል።
ኢትዮጵያዊ መሆን ማለት ለእኔ እንዴት አድርጌ ልንገርህ? ለአገላለጽ በሚከብድ አይነት ነው የጠየቀኝ። ኢትዮጵያዊ መሆን ለእኔ ሁሉን ነገር መሆን ነው። ስልህ ደግሞ ኢትዮጵያዊ ከሆንክ የተቸገረን ትረዳለህ፣ ኢትዮጵያዊ ከሆንክ የተራበን ታበላለህ፣ የታመመን ሰብስበህ ታሳክማለህ፣ ታስታምማለህ። በድሮው ነው እየነገርኩ ያለሁት። አንተ ሳትበላ የተራበን ታበላለህ። ያለህን የፈለገ ሰልፊሽ ብትሆን ራስ ወዳድ ብትሆን ያለህን አካፍለህ ታበላለህ። ሳልበላ አላበላም ብትል ነው ምልህ። አሁን ግን ያ ኢትዮጵያዊነት የለም።
የየለት ፈተናዎች ምንድናቸው የሚለው ጥያቄ ደግሞ ሁለተኛው ነበር።
እንቅስቃሴ ነው። በሞተር ነው የሚሄደው። በፊት በዊልቸር ነበር፣ አሁን በሞተር ነው የሚሄደው። መግቢያና መውጫ መንገዶች አንዳንዴ አይመቹኝም። ትልቁ ፈተና እነሱ ናቸው። የለት ፈተና
የየለቱ ፈተናዎችን በእንዴት አይነት ልግለጽልህ? ህይወት በአጠቃላይ ኢትዮጵያ ውስጥ ፈተና ናት። ለመናገር ቃላቶች ያጥራሉ። በአጠቃላይ ማለት ነው ኢትዮጵያ ውስጥ ላይፍ ከባድ ነው። የየለቱ ፈተናችንን ካወራ ነው ብታወራው ይሰፋል ከሚል አንጻር ነው።
በሁለት ዓመታት ውስጥ አገሮት የት ደርሳ ማየት ይፈልጋሉ የሚለው ለሳይና ለበዝና የቀረበላቸው ሶስተኛ ጥያቄ ነበር።
አገሬ እንግዲህ በልጽጋና እስከ ሁለት ዓመት በልጽጋ የሰው ልጆች በዘር መከፋፈል ጠፍቶ በሰላማዊና በክብር የምኖሩበት ይሄ ሆኖ ማየት ፈልጋለሁ። ምኞቴ ነው።
ቢያንስ ከትልልቆቹ ሳይሆን መሀከለኛ ከሚባሉት መሀከለኛ ያኗኗር ሁሉን ነገር አላቸው የሚባሉ መሀከለኛ ከሚባሉት ደረጃ ብትደርስልኝ ደስ ይለኛል። እኔ በልቼ ጠጥቼ በልተው ጠጥተው ረሃብ ጠፍቶ መታረስ ጠፍቶ መታመም ጠፍቶ እግዚአብሔር በቀና ሁኔታ ሁሉን ነገር አድርጎላት የተሻለ ነገር ላይ ደርሳ ባያት ደስ ይለኛል።
መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስሎታል በማለት ለቀረበላቸውም ጥያቄ ምላሽ አላቸው።
መንግስት እንግዲህ ችግሬን አይቶ አካል ጉዳተኛ እንደመሆኔ መጠን ስራዬን አይቶ አበረታቶ ድጋፍ አድርጎልኝ ከዚህ የበለጠ እንዲሰራ ያመቻችልኛል ብዬ አስባለሁ።
መንግስት ወርዶ ካየ ብዙ ነገር አለ መስሎ ገብቶ ኢንፎርሜሽን ከተለያየ አይነት ዳይሬክሽን ሰብስቦ ነው ትግል ሲያደርግ የነበረ። ግን ይሄ አሁን ቀጥታና ቀጥታ የሚበሉት ማን ናቸው? የሚጠጡት ማን ናቸው? ፖሊስ የፖሊስ የህግ አካላት ናቸው። ህዝቡን መርዳት የማይችል ስራ እየሰሩ ያሉት ይህንን ነው የምልህ።
አገሮት ስላለችበት ሁኔታ የማይወዱት ምንድን ነው? አምስተኛው ጥያቄያችን ነበር።
አሁን ባለችበት ሁኔታ የማልወደው መፈናቀል፣ ዘረኝነት እና ጥላቻ እና የሰው መሞት በጣም አልወደውም። በጣም ያስጠላል። መንግስት እንግዲህ ችግሩን አይቶ ህዝቡን አወያይቶ ትንሽ ትልቅ ሳይል ሁሉንም ህዝቡን አወያይቶ ወደ ቀደመ ሁኔታ ዘረኝነት ጠፍቶ ወደ ጥሩ ሁኔታ የምንመጣ ባደርግ ምኞቴ ነው።
ህብረት ማጣታችን
ጠቅላይ ሚኒስትር ቢሆኑስ የመጀመሪያ ውሳኔው ምንድን ነው ተብሎ ለሳይና ለበዝና ለቀረበላቸው ጥያቄ የሚከተለውን ነገሮናል።
ጠቅላይ ሚኒስትር ቢሆን መጀመሪያ ህዝቡን እተዋወቃለሁ፣ ችግራቸውን አወያያለሁ፣ ችግራቸውን በተቻለ መጠን ለመፍታት ጥረት አደርጋለሁ። ከዚህ ምርጫ በኋላ አገራችንን አበልጽገን ትንሽ ትልቁ ተከባብሮ በጥሩ ሁኔታ እንዲኖሩ አገራችን እንድትበለጽግ አደርጋለሁ።
አንድነትን ማስተማር ህዝቡን አንድነትን ማስተማር ህብረትን ማስተማር የተራበ የሚበላበትን የታረዘ የሚለብስበትን የተጠማ የሚጠጣበትን አንድ ሆኖ ሁሉ አብሮ በልቶ ጠጥቶ ውሎ የሚገባበትን መንገድ ማሳየት ህዝቡን ያን ማድረግ ለህዝቡ
የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድናቸው ለሚለው የመጨረሻ ጥያቄም ይህንን ብለዋል።
ፖለቲካ መሪዎች የምኖራቸው በጎ ጎኖች ህዝባቸውን የሚወዱ ለሀገራቸው የማስቡ እና እቺን ሀገር የማሻግሩ በሆኑ ህዝቡን እርስ በርስ እንድጣሉ ባያረጉ መልካም እና ቅን የሆኑ ለሀገራቸው አሳቢ እንደሆኑ ይመኛሉ።
እኔ ልክ ነኝ የሚለውን ወደ ጎን ትተው እኛ ልክ ነን የሚለውን ሁሉም እኮ ያወራል። አደርጋለሁ ብሎ ነው ሁሉም የሚመጣው። እገሌ ልክ አይደለም፣ ኢህአዴግ ልክ አይደለም፣ እንትን ብልጽግና ልክ አይደለም፣ እንትና ልክ አይደለም። ያ አይደለም ወሬው። አሁን ልክ የሆነውን የሚያውቅ መድኃኒዓለም ብቻ ነው፣ ፈጣሪ የፈጠረን አምላክ ብቻ ነው ልክ የሆነውን የሚያውቅ። ስለዚህ ማድረግ የማይችሉትን ነገር እናደርጋለን ብለው ባይዋሹን ደስ ይለናል። ይነጋል። ገባህ አይደል? ለእነሱም ሰጥተን እናያለን እኮ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ።
በ19
በአፍሪካ ለኮሮና ቫይረስ የሚሰጠው ጸረ ኮቪድ ክትባት ስርጭት በጣም አነስተኛ በመሆኑ አዳዲስ የቫይረሱ ዝርያዎች በስፋት እየተሰራጩ መሆኑን ተከትሎ የአፍሪካ ሀገራት የአዲስ ልውጥ ቫይረስ ወረርሽኝ ያሰጋቸዋል ሲል የዓለም የጤና ድርጅት አስታውቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ ቆየት አቀርባለች።
በአፍሪካ አዳዲስ የኮሮና ቫይረስ ተጠቂዎች ቁጥር ከ4.5 ሚሊዮን በላይ የደረሰ ሲሆን 123,000 ሞቶች ተመዝግበዋል። ይህም በአህጉሪቱ ያለው የኮሮና ቫይረስ ወረርሽኝ ላለፉት 6 ሳምንታት በከፍተኛ ሁኔታ ላይ መድረሱን ያመለክታል ሲል የዓለም ጤና ድርጅት ባወጣው ሪፖርት አስታውቋል። ሆኖም ከሌሎች አህጉራት ጋር ሲነጻጸር ዝቅተኛ የሆነው አዲስ የቫይረሱ ተያዦች ቁጥር በህዝቡ ዘንድ ቸልተኝነት እንዲፈጠርና የፊት መሸፈኛ ጭንብሎችን መጠቀምና ርቀትን መጠበቅ የመሳሰሉ ራስን ከቫይረሱ መከላከያ መንገዶች እንዳይተገበር እንዳደረገው የተባበሩት መንግስታት የጤና ድርጅቱ ሪፖርት ያሳያል። የዓለም ጤና ድርጅት የአፍሪካ ዳይሬክተር የሆኑት ማቲሺድሶ ሞይቲ እንዳስታወቁት ለቫይረሱ ስርጭትና በየጊዜው ማንሰራራት ዋናው ምክንያት የክትባቱ መዘግየትና አቅርቦቱ እጅግ አናሳ መሆን ነው።
African countries are slipping further behind the rest of the world in the COVID-19 vaccine rollout.
በኮቪድ-19 ክትባት ስርጭት የአፍሪካ ሀገራት ከዓለም እጅግ ወደኋላ እየቀሩ ነው። በዓለም ዙሪያ ከተሰራጨው ክትባት 1% የሚሆነው ብቻ ነው አፍሪካ ውስጥ የተሰጠው። ይህ ከሳምንታት በፊት ከነበረው 2% የወረደ ነው። ወደ አፍሪካ ከተላከው 37 ሚሊዮን ጠብታ ክትባት ውስጥ እስካሁን ድረስ ግማሽ የሚሆነው ብቻ ነው ለሰዎች የተሰጠው።
ኮቪድ-19 ወረርሽኝ በኮሮና ቫይረስ ምክንያት የሚመጣ በሽታ ነው። ሞይቲ እንደሚሉትም የአፍሪካ ሀገራት ፈጠን ብለው ቢያንስ በእጃቸው ያለውን ክትባት ወደ ሰዎች እንዲደርስ የራሳቸውን ጥረት ማድረግ አለባቸው። የኮቪድ ክትባት በፍትሃዊነት እንዲሰራጭ የዓለም ጤና ድርጅት የመሰረተው COVAX የተሰኘ ፕሮግራም እስካሁን 80 ሚሊዮን ክትባቶችን ለአፍሪካ አድርሷል። ሆኖም የCOVAX ባለስልጣናት እንደሚሉት ከሚመረትበት ህንድ የሚሰራጨው ክትባት ጋቢት ወር ጀምሮ በህንድ በከፍተኛ ሁኔታ ባንሰራራው የቫይረሱ ወረርሽኝ ምክንያት ተግዳሮት ገጥሞታል። ህንድ የምታመርታቸውን ክትባቶች ዜጎቿን ለመከተብ እየተጠቀመችባቸው በመሆኑም ለሌሎች ሀገራት የሚሰራጨው ክትባት በ140 ሚሊዮን ቀንሷል። የዓለም ንግድ ድርጅት ለፈጠራ መብቶች የሚሰጠውን ከለላ በማንሳት ኮቪድ-19 ክትባት በስፋት መመረት እንዲጀምር የሚያደርገውን ጥረት ደቡብ አፍሪካና ህንድ በዋናነት እየመሩት ይገኛሉ። ይህን ጥረት ዩናይትድ ስቴትስ መደገፏ ደግሞ ትልቅ ነገር እንደሆነ ሞቲ ይገልጻሉ።
I'd like to add my voice in praising the United States' decision to support a temporary waiver on patent protection.
United States ለኮቪድ-19 ክትባትና ህክምናዎች የፈጠራ መብት ከለላ በጊዜያዊነት እንዲነሳ የሚደረገውን ጥረት በመደገፏ ማመስገን ፈልጋለሁ። ይህ አፍሪካ በሚሊዮን የሚቆጠር ክትባት እንድታገኝና በርካታ ህይወት እንዲድን በማድረጉ ረገድ ትልቅ ለውጥ ያመጣል።
በዚህ ዙሪያ የሚደረጉት ድርድሮች ቶሎ መጠናቀቃቸው ለደህንነት አስፈላጊ የሆኑት ህይወት አድን ክትባቶች ቶሎ መመረት እንዲጀምሩ ይረዳል ይላሉ ሞቲ። አክለውም እስከዛው ግን ህይወት ለማዳን የሚቻለበት ፈጣኑና እርግጠኛው መንገድ እጅግ ብዙ የተከማቸ ክትባት ያላቸው ሀገራት በችግር ላይ ላሉት በማካፈል መሆኑን ያሰምሩበታል። በሊዛ ሽሌይ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ተከታዩ ዘገባ እንለፍ። ሄግ ያለው ዓለም አቀፍ የወንጀል ችሎት ኤልአርኤ በሚል አጥርሆት የሚታወቀው የጌታ ተከላካይ ሰራዊት የተባለውን የአማጽያን ቡድን አዛዥ የነበረውን ዶሚኒክ ኦንግዌንን በስብዕና ላይ ጦርነት ወንጀል ፈጽሟል በሚል ክስ 25 ዓመታት እስራት በይኖበታል። በአማጽነት የተመለመለው ገና በልጅነቱ እንደነበረም ታውቋል። ብይኑ አቃቢያነ ሕግ ከጠየቁት በላይ ነው። ነገር ግን የሰለባዎቹ ጠበቆች የጠየቁት የሞት ፍርድ ቢሆንም በልጅነቱ ብዙ ስቃይ አሳልፏል በሚል አስተያየት ተደርጎለት ከሞት ፍርድ እንደተረፈ የአሜሪካ ድምጽ ዘጋቢ ሊሳ ብራያንት ከፓሪስ በላከችው ዘገባ ገልጻለች። ዩጋንዳ ያሉት ኤልአርኤ የተባለው ቡድን ሰለባ የሆኑት ሰዎች ግን በብይኑ ደስተኞች እንዳልሆኑ ዘጋቢያችን ሀሊማ አቱማኒ ከካምፓላ በላከችው ዘገባ ጠቁማለች። አዳነች ፍስሐዬ የሊሳ ብራያንት እና የሀሊማ አቱማኒን ዘገባ አጣምራ ታቀርበዋለች።
የዓለም አቀፍ የወንጀል ችሎት ዳኞች የ25 ዓመታት እስራት ብይን ሲሰጡ ኦንግዌን ተጠልፎ የጌታው ተከላካይ ሰራዊት በተባለው አማጼ ቡድን የተመለመለው የዘጠኝ ዓመት ልጅ እያለ መሆኑን እሳቤ ውስጥ በማስገባት ነው ብለዋል። እነዚህ ፈጸማቸው የተባሉት እያንዳንዳቸው ወንጀሎች ለዓመታት ምናልባትም ለአስርተ ዓመታት ያህል ሊያሳስሩ የሚችሉ መሆናቸው ተገልጿል። አቃቢያነ ሕጉ የ20 ዓመታት እስራት እንዲፈረድበት ነበር የጠየቁት። ዳኞቹ ግን የ5 ዓመታት እስራት ፈርደውበታል። የዕድሜ ልክ እስራት ይበዛበታል ብለዋል። ዳኛ ቤርትራም ሽሚት ያብራራሉ።
By no means does Dominic Ongwen's personal background overshadow
የዶሚኒክ ኦንግዌን የህይወት ታሪክ በምንም አይነት የወንጀል ተግባሩን እና የሰለባዎቹን ስቃይ ያደበዘዛል ማለት አይደለም። ይህን ደግሞ መናገር ያስፈልጋል። ነገር ግን ለፈጸማቸው ወንጀሎች እድሜ ልክ እስራት ይገባዋልን የሚለው ጥያቄ ሲነሳ ታሪኩን እና የገጠመውን ሁኔታ ወደ ጎን ለመተው አይችልም።
አሁን በ40ዎቹ እድሜ ክልል ውስጥ ያለው ኦንግዌን የእድሜ ልክ እስራት ቢፈረድበት ራሱን ለመለወጥ እድል አያገኝም ብለዋል ዳኛ ሽሜት። የቀድሞው የኤልአርኤ መሪ ብዙ ወንጀሎች የፈጸመ ቢሆንም እሱም ቤተሰቦችን አጥቷል። ከተጠለፈበት ዕለት አንስቶም የትምህርት እድሉ ተቋርጦ መጻኢ እድሉ ተሰናክሏል ብለዋል ዳኞቹ። ኦንግዌን በ9 ዓመቱ በጌታ ተከላካይ ሰራዊት ሰሜን ኡጋንዳ ላይ የተያዘው ወደ ትምህርት ቤት ሲሄድ እንደነበር ተገልጿል። መሲነኝ በሚለው ጆዜፍ ኮኒ ይመራ የነበረው የአማጽያን ቡድን ለ30 ዓመታት ያህል በኡጋንዳና በአጎራባች ሀገሮች በ10 ሺዎች የሚቆጠሩ ልጆችንና ጎልማሶችን ሲጠልፍና ሲገድል ቆይቷል። ኦንግዌን ቀደም ሲል በልጅነቱ ስላሳለፈው ሁኔታ ለፍርድ ቤቱ ተርኳል። በብይኑ ላይ ተጽዕኖ ያሳደረውም የተናገረው ነገር እንደሆነ ዳኛ ሽሚት ጠቁመዋል። ለመጀመሪያ ጊዜ በገደላቸው ሰዎች ደም የተነከረ አተር እንዲበላ ይገደድ እንደነበር ገልጿል።
ወደ ጦርነት ሲሄድ እገደላለሁ በሚል ዓላማ ነበር። ሰዎች ተኩሰው እንዲገድሉኝ ነበር የምመኘው።
ዳኛ ሽሚት በበኩላቸው ኦንግዌን ትዕዛዝ በመፈጸም ደረጃ ላይ ብቻ አልነበረም ብለዋል።
He was not in a situation of complete subordination vis-à-vis Joseph Kony, but frequently acted independently.
ሙሉ በሙሉ በጆዜፍ ኮኒ ትዕዛዝ ስር የሚሆንበት ሁኔታ አልነበረም። ብዙውን ጊዜ በፍላጎቱ የሚፈጽማቸው ተግባሮች ነበሩ። ከጆዜፍ ኮኒ የተሰጡትን ትዕዛዞች የተቃወመበት ጊዜም ነበር። ከአማጽያኑ ድርጅት ሊወጣ የሚችልበት እድልም ነበረው፣ ግን አላደረገውም።
ኦንግዌን ከ6 ዓመታት በፊት ለዩናይትድ ስቴትስ ልዩ ኃይሎች እጁን ሰጥቶ ለዓለም አቀፍ የወንጀል ችሎት አስረከቡት። ልዩ ኃይሎቹ ኮኒን በማዕከላዊ አፍሪካ ሪፑብሊክ አሳዶ ለመያዝ የተላኩ ናቸው። በዓለም አቀፍ የወንጀል ችሎት የሚፈለገው ኮኒ አሁንም አልተገኘም። ኦንግዌን ባለፈው የካቲት ወር ጥፋተኛ ሆኖ የተገኘው በአጠቃላይ በ61 ወንጀሎች ሲሆን ሲቪሎችን መግደል፣ ሰቆቃ መፈጸም የመሳሰሉትን የጭካኔ ተግባሮችን እንደሚያካትት ተገልጿል። አስገድዶ የወሲብ ጥቃት መፈጸምን፣ የግዳጅ ትዳር ውስጥ ማስገባትን፣ በግዴታ ማስረገዝን፣ ወጣት ልጃገረዶችን በወሲብ ባርነት መያዝን የመሳሰሉ ጾታ ተኮር ወንጀሎችን በመፈጸም ጭምር ነው ኦንግዌን ጥፋተኛ ሆኖ የተገኘው። ኦንግዌን ትላንት የተፈረደበት እንደ አውሮፓ አቆጣጠር ከ2002 እስከ 2005 ዓ.ም በነበረው ጊዜ ውስጥ በአራት የአገር ውስጥ ተፈናቃዮች ሰፈሮች ላይ በተፈጸሙ ጥቃቶች በነበረው ሚና ምክንያት ነው። በቪክተር ኦቼን የተመሰረተው የአፍሪካ ወጣቶች ተነሳሽነት መረብ የተባለው መንግስታዊ ያልሆነ ድርጅት ወጣት የኤልአርኤ ሰለባዎችን ያገናኛል። ኦቼን ኦቼሊ ክልል ውስጥ ለ21 ዓመታት ያህል በተፈናቃይ ሰፈሮች ተጠሎ ኖሯል። በቀድሞው የአማጽያን አዛዥ ላይ የተሰጠው ብይን በቂ አይደለም ይላል።
It is not justice because justice would mean true restoration. But of course,
ይህ ፍትህ አይደለም፣ ምክንያቱም ፍትህ መታደስ ማለት ነው። በእርግጥ ከተጠያቂነት አንጻር ወሳኝ እርምጃ ነው፣ ፍትህ ለማግኘት የሚቻልበት ወሳኝ ምሰሶ ነውና። የ25 ዓመታት እስራት ማለት አብዛኞቹ በቀጥታ የእሱ ሰለባ የሆኑት ሰዎች እስኪሞቱ ድረስ የሚቆይበት ቦታ ማለት ነው። ስለሆነም ለእኔ ፌዝ ነው።
ጀምስ ኦኬሎ ደግሞ ኤልአርኤ ውጊያ ያካሄድ በነበረበት ወቅት 2 ዘመዶችንና ንብረቱን ማጣቱን ተናግሯል።
ይህ ነገር ፍትሃዊ አይደለም። እዚህ ኡጋንዳ ውስጥ አንድ ሰው ብትገድል ለ40 ዓመታት ትታሰራለ። ኦንግዌን ግን ብዙ ሰዎችን ገድሏል። እንዴት 25 ዓመታት ብቻ ይፈረድበታል?
ኤልአርኤ በኡጋንዳ መንግስት ላይ ውጊያ ያካሄድ በነበረበት ወቅት ከ130 ሺህ በላይ የሚሆኑ ሰዎች ተገድለዋል። ሌሎች 30 ሺህ የሚሆኑት ደግሞ የገቡበት አልታወቀም። የዓለም አቀፍ የወንጀል ችሎት የ5 ዓመታቱን እስራት ሊቀንስ እንደሚችል የችሎቱ ዳኞች አመላክተዋል።
በበጎ አድራጎት ስራ ላይ የተሰማራውን አርቲስት ሰለሞን ቦቃለን ጋብዘናል። በገንዘብ ጦት ምክንያት መታከም የማይችሉ ኢትዮጵያውያንን ለማገዝ የግል መኪናውን ለጨረታ በማቅረብ የተጀመረ የበጎ አድራጎት ስራ ሆስፒታል ወደ መገንባት እቅድ ተቀይሯል። እቅዱን ተግባራዊ ለማድረግም የለገጣፎ ለገዳዲ ከተማ አስተዳደር ለህብረት ለበጎ አድራጎት ድርጅት የ6 ሄክታር መሬት የሆስፒታል መገንቢያ ቦታ ሰጥቷቸዋል። የሆስፒታል ግንባታ እቅዱን በተመለከተ የድርጅቱን መስራችና ስራ አስፈጻሚ አርቲስት ሰለሞን ቦጋለን አነጋግረነዋል። ወደ ቃለ ምልልሱ። በዚህ በህብረት ለበጎ ፋውንዴሽን በገንዘብ ጦት ምክንያት ህክምና ለሚያስፈልጋቸው ኢትዮጵያውያን ህክምና ማግኘት ላይ ለማይችሉ ኢትዮጵያ ውስጥ ለማይችሉ ድጋፍ በማድረግ እንዲታከሙ ነው ስታደርጉ የቆያችሁት እና በሱ ደግሞ ብዙ ታክመው የመጡ ሰዎች ደስታቸውን ሲገልጹ ተመልክተናል አይተናል። እና አሁን ደግሞ ኢትዮጵያ ውስጥ ሆስፒታል ለመገንባት ህክምናውንም እዚያው ለመስጠት ቦታ ተረክባችኋል። ከዚህ ቀደም ካደረከው ቃለ ምልልስ እንደሰማሁት ከለገዳዲ ለገጣፎ አስተዳደር 6 ሄክታር መሬት ተቀብላችሁ የሆስፒታሉን ግንባታ መሰረት ድንጋይ አስቀምጣችኋል። እና ቦታውን ስመለከተው በጣም ሰፊ ትልቅና ለጥ ያለ ሜዳ ነው እና እዚህ ላይ እንዴት አድርገው ነው ሆስፒታል የሚያቆሙት የሚል ሀሳብ ያጭራል። እና ምንድን ነው የገንዘብ ምንጫችሁ? እንዴት ነው እዛ ላይ ያንን ያሰባችሁትን ሆስፒታል የምታቆሙት?
ትልቁ ነገር እንግዲህ ቅዱስ ሀሳቦች ሁሉ የእግዚአብሔር ናቸው ብዬ ነው የማስበው። ከዛ በኋላ ደግሞ የመሬቱን ስፋት ስታዩ ከሀሳባችን አይበልጥም እውነት እና ሀሳባችን ከዛ ይገስፋል። ከዛ ደግሞ እንደ ሰው የፋውንዴሽን ከተቋቋሙ 6 ዓመት ሆኖታል። በዚህ ስልክ ከተመሰረተ ጀምሮ ማስበው የእውነት ትልቅ ሆስፒታል በማስገነባ አስብ ነበር። ከዛ እንደ አንድ ጊዜ አሁን ኢትዮጵያ ውስጥ ከ46 ወይ 45 ሚሊየኑ ከመቶ ምናምን ሚሊየን ህዝብ 40 ምናምኑ ህጻናቶች ናቸው። ለህጻናቶች ነገ የተመቻቸች ኢትዮጵያና የተሻለ ሀሳብን ልጆች ላይ ማስረጽ አለብን። ምንም ሀሳብ አለኝ እና አንዱ የተመቻቸው ቦታ ብዬ የማስበው ይህ የጤና በቃ ጤነኛ ዜጋ እንዲኖረን በጣም ያስፈልገናል። እኛ ጋር ብዙ የሚታከሙት የሚታክመው የሚያያቸው ህጻናቶች ናቸው ብዙዎች እና የእውነት ነገ የተመቻቸ የጤና ተቋም ከሌለ ብዙ የሚያሳዝኑ ህጻናቶችን ነው ነገ አገር የሚረከቡ የሚሆኑት። ጤና ያልተጠበቀ ህጻናቶች፣ ጤና ያልተጠበቀ ወጣት ነው ነገ የሚኖርም ብዬ አስባለሁ እውነት እና አንዱ ይሄ ነበር የሚያሳስበን እና ከሀሳባችን መሬቱ አይበልጥ ምልሽ ገና ብዙ መስራት የሚጠበቅብን ብዙ ማድረግ አለብን። የምናደርገው ደግሞ ከሱ ወደ እሱ ነው ከህዝቡ ለህዝቡ ነው የምናደርገው። እኛ ድልድዮች ነን። እኔና በእኔ ተቋም ውስጥ በህብረት ለበጎ ያለን ሰዎች ለዚህ ለሚገነባው ትንሿን ኢትዮጵያ ማሳያ የሆነውን ይህን ሆስፒታል ስንገነባ እኛ ድልድዮች ነን ከህዝቡ። እንግዲህ የምናሀሳብ አቅርብ ያለው 20 ሚሊዮን ሰው 100 ብር ቢያዋጣ 2 ቢሊዮን ብር ይመጣል። ወይ ደግሞ የምስኪኑን አስቦ 10 ሚሊዮን ሰው የራሱንና የአንድ ምስኪኑን እያሰበ 200 ብር ቢሰጥ ያው 2 ቢሊዮን ብር ይመጣል እና ይህ 2 ቢሊዮን ብር ሆስፒታሉን አስገንብቶ እቃዎች አሟልቶ ከዛም በላይ ሌሎችም ቦታዎችን ማድረግ የምንችልባቸውን ነገሮች ይፈጥራል ብለን እናስባለን። እንግዲህ ይሄ ነው ያለን ነገር።
ስለዚህ ይሄ የሆስፒታል ግንባታ በጠቅላላ ሆስፒታሉ ተገንብቶ እቃዎቹ ተሟልተው ስራ ለማስጀመር የተያዘው በጀት 2 ቢሊዮን ብር ነው።
ከዛም በላይ ሊሆን ይችላል፣ ከዛም በታች ይሆናል። ግን የምናውቀው መቼ መሰለሽ፣ አሁን መሬቱን ተረክበናል። ዲዛይኑን እንግዲህ የአርክቴክቸሮች የሰጡን የዛሬ 2 ዓመት 3 ዓመት ነው እና ያኔ ወተን ነበር ለጅቢል ወጥቼ ሆስፒታል አስገነባለሁ ስል ያኔ አርክቴክቸሮች ማህበሮች ይህን ዲዛይን ይሰጡን። ግምድም አሁን 3 ወር ጥናት ይደረግበታል ከአጠርነው በኋላ። አሁን 3 ወር አርክቴክቸሮቹ እዛ ቦታ ላይ ያጠኑና ከጥናቱ በኋላ ነው የምናገኘው። ግን እንደው ይሆናል ወይ ደግሞ ይህን ያህል ያስኬድናል ብለን የምናስበው እስከዚህ አሁን የምናስበውን ያህል እነሱ ደግሞ አይ ይህን ያህል የሚያስፈልገው ይሆናል ብለን እንገምታለን። ግን ከዚህ ይበልጥ ትንሽ ነው፣ ግን ይህን ያህል ይመጣል እያልን ነው። የበለጠ ደግሞ ከሶስት ወር በኋላ ያሉን መረጃዎች በደንብ የተጠኑ የተረጋገጡ ይሆናሉ። እስከዛው ግን እንዳልኩሽ በቀላሉ ለማሰብ ነው። 20 ሚሊዮን ሰው መቶ ወር ቢሰጥ የሀምሳ ሎሚ ጉዳይ እንደማለት ተብሎ ከማሰብ ነው።
አድማጮች፣ ከአርቲስት ሰለሞን ቦጋለ ጋር ያደረግነውን ውይይት ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ለዛሬ ወደ ያዝነው የመጨረሻ ዘገባ እናልፋለን። ኢትዮጵያውያን ከዘረኝነትና ከጥላቻ መውጣት አለባቸው ሲሉ የባህር ዳር ሀገረ ስብከት ሊቀ ጳጳስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም አሳስበዋል። አስቴር ምስጋናው ዝርዝር አላት።
የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ሰሞኑን ያረፉት የቀድሞ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ አስከሬን በተሸኘበት ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ኢትዮጵያ አሁን ከገጠማት ከባድ ፈተና የምትወጣው ህዝቦቿ ከዘረኝነትና ከጥላቻ ወጥተው በአንድነት ሲቆሙ ብቻ ነው ሲሉ አሳስበዋል።
ባይዳን ጠልፈው ለመጣል ይችን ታላቅ ታሪክ ያላት ሀገር ለመበታተን ብዙና ብዙ የሚወጡበት የሚወርዱበት ጊዜ መሆኑን አውቀን የእነሱን የቤት ስራ መስራት ትተን በውስጥ መስመራችን ራሳችን በራሳችን የገሌ ወገሌ መባባሉ ቀርቶ የጎጠኝነቱ፣ የዘረኝነቱ፣ የጥላቻው፣ የሰጥ አገባው፣ የውዝግቡ ነገር ሁሉ ተሰርዞ በፍቅር ይችን አገር አባቶቻችን የደም ዋጋ ከፍለው እንዳስረከቡን ሁሉ ለነገው ትውልድ ከፍቅር ጋራ ለማስረከብ ጥረት ያስፈልጋል። ስለዚህ ምሁሩ በእውቀቱ ወታደሩም በታማኝነት ሁሉንም በመጠበቅ በመመገብ በመንከባከብ መሪዎችም በመሪነት ድርሻቸው ኃላፊነታቸውን በመወጣት ካህኑም ካህን ብቻ ሆኖ ሁላችንም በየተሰጠን ጸጋ በጸሎታችን ተግተን ለአንዲት ሀገር ለአንዲት ኢትዮጵያችን በጋራና በፍቅር ከመጠራታችን በፊት ልንሰራው የሚገባንን መልካም ስራ እንድንሰራ በቤተ ክርስቲያን የተዋስን መልእክቴን እያስተላለፍ
ሀገርን ለቀጣዩ ትውልድ ከፍቅር ጋር ማስረከብ ይገባናል ያሉት ብፁዕ አቡነ አብርሃም በምድር የተሰጠንን ወርቃማ ጊዜ በደስታ፣ በሰላም፣ በፍቅር፣ በመረዳዳትና በመተሳሰብ ማሳለፍም ፈጣሪ የሚወደው ተግባር ነው ሲሉ መክረዋል።
ከመገዳደል፣ ከጥላቻ፣ ከመለያየት፣ ከሰጥ አገባ፣ ከውዝግብ የተሰጠንን ወርቃማ ጊዜ በመመካከር በደስታ፣ በሰላም፣ በፍቅር፣ በመተዛዘን፣ በመረዳዳት ብንኖርበት ዛሬም ሞትን የገደለው አምላካችን ሞትን እንድንገድለው ስልጣን ሰጥቶናል። ይሁን እንጂ ይህንን ካለመረዳት ትናንት አባቶቻችን የተሰጣቸውን ትልቅ ጸጋ ረስተው ያልተሰጣቸውን በመመኘት ሞትን ገንዘብ ወዳጅ እንዳደረጉት ሁሉ ዛሬም ሞትን ወዳጅ ያደረግነው ሰዎች በስተናልና እነሆ በሕይወት እንኖር ዘንድ ሕይወትን እንምረጥ፣ ጥላቻን እንጥለው። ይችን አገር ልንጠብቃት ግድ ይለናል። ሰውም ቢያጠፋ እንኳ በጥፋቱ መገሰስ ማስተማር እንጂ ስም አለመስጠት፣ ክብሩን መጠበቅ፣ የሰራውን በጎ ዋጋ በበጎነቱ መቁጠር ከኛ ይጠበቃል። ስለዚህ ዘላለማዊ ሕይወትን እንድንወርስ የዘላለም ፍቅርን መያዝ ይኖርብናል።
ብፁዕ አቡነ አብርሃም በተለያዩ ጊዜያት ሀገር ፈተና ውስጥ ስትወድቅ አባታዊ ምክር በመለገስ ይታወቃሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።